ይህ የአሜሪካ ድምፅ ሬዲዮ ጣቢያ ነው።
በ22 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የረቡዕ ግንቦት 7 2011 ዓመተ ምህረት ዝግጅታችን ጀመረ።
ጤና ይስጥልኝ፣ እንደምን አመሻችሁ አድማጮቻችን። የምናስተናግዳችሁን ያረን ተሳየና
ጤና ይስጥልን ክቡራትና ክቡራን፣ እኔም ሶሎሞን አባተ ነኝ። የምሽቱ ስርጭታችን በፌስቡክ ላይቭ በቀጥታ እየተላለፈ ይገኛል። @ቪኦኤ አምሃሪክ ብላችሁ ተከተሉን፣ አዳምጡ።
የኢትዮጵያን ምጣኔ ሀብት ወደ ላቀ ደረጃ ለማሻገር እገዛ ያደርጋል ተብሎ የታመነበትን የአሜሪካን መዋለ ንዋይ ፍሰት ለማፋጠን የታሰበ ለሁለት ቀናት የሚካሄድ የኢትዮጵያ አጋርነት ጉባኤ በዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት እየተካሄደ ነው።
The U.S. government through PEPFAR, with strong bipartisan support across three administrations, has invested over $80 billion in the global...
በመድረኩ ላይ የዩናይትድ ስቴትስ የውጭ ጉዳይ የአፍሪካ ጉዳዮች ረዳት ሚኒስትር ቲቦር ናዥ እንዲሁም በኢትዮጵያ የዩናይትድ ስቴትስ አምባሳደር ማይክ ራይነር፣ በዩናይትድ ስቴትስ የኢትዮጵያ አምባሳደር ፍጹም አረጋና በጠቅላይ ሚኒስትሩ ቢሮ አማካሪ ዶክተር አርከበ እቁባይ ተገኝተዋል። በአብይ ርዕስ ዘገባ ይዘናል።
አሁን የምሽቱ ዜና እናሰማለን። የኢትዮጵያን ምጣኔ ሀብት ወደ ላቀ ደረጃ ለማሻገር እገዛ ያደርጋል ተብሎ የታመነበትን የአሜሪካን መዋለ ንዋይ ፍሰት ለማፋጠን የታሰበ ለሁለት ቀናት የሚካሄድ የኢትዮጵያ አጋርነት ጉባኤ በዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት እየተካሄደ ነው። ኢትዮጵያ በቅርቡ የጀመረችውንና አሁንም እየሰራችበት ያለውን የምጣኔ ሀብት ማሻሻያዎች እርምጃና እየተሟሟቁ ያሉትን የንግድ ኢንቨስትመንት እድሎች ለማስተዋወቅ የታሰበ መድረክ መሆኑን የውጭ ጉዳይ መስሪያ ቤቱ አስታውቋል። በአብይ ርዕሳችን በዝርዝር ይቀርባል።
ቢያንስ 17 የናይጄሪያ ወታደሮች ማንነታቸው ያልታወቀ ታጣቂዎች ትናንት በከፈቱት ጥቃት እንደተገደሉ አንድ የኒጀር መንግስት ቃል አቀባይ ተናግሯል። ጥቃቱ የደረሰው በምዕራብ ኒጀር በሚገኝ ቶንጎ መንደር አጠገብ ነው። ካቻምና አራት የዩናይትድ ስቴትስ ልዩ ኃይል ወታደሮች የተገደሉበት ታላባሪ ክልል አጠገብ ነው ናይጄሪያውያን ወታደሮች መገደላቸው የተዘገበው።
በቀድሞው የሶማሊያ አምባገነን መሪ መሐመድ ሲያድ ባሬ አገዛዝ ወቅት ከፍተኛ ወታደራዊ መኮንን በነበሩበት ወቅት የሰብአዊ መብት በደል ፈጽመዋል የተባሉ አንድ የቨርጂኒያ ክፍለ ግዛት ነዋሪ ክስ ተመስርቶባቸዋል። ፋራ መሐመድ ታኒ ዋርፋ የተባሉ ሰው እንደ አውሮፓ አቆጣጠር በ1988 ዓ.ም አሊ ሰቆቃ ፈጽመውብኛል፣ ከሞት አፋፍ ነው የተረፍኩት የሚል ክስ አቅርበውባቸዋል። አንድ አሌክሳንድሪያ ያለ የዩናይትድ ስቴትስ ፌዴራል ፍርድ ቤት በያዝነው ሳምንት በጉዳዩ ላይ የሲቪል የፍርድ ሂደት ጀምሯል። በክሱ መሰረት አሊ የሶማሊያ ወታደራዊ ኃይል 5ኛ ብሪጌድ አዛዥ ነበሩ። እንደ አውሮፓ አቆጣጠር በ1987 ዓ.ም የውሃ ማጠራቀሚያ ታንከር ጠፋ ተብሎ ዋርፋንና ሌሎች ወጣቶችን አፍሰው እንዳሰሯቸው ዋርፋ ገልጸዋል። ለብዙ ወራት ታስረው በየጊዜው ራቆታቸውን አውጥተው ይገርፏቸው እንደነበር ገልጸዋል። በመጨረሻው ምርመራ ግን አሊ በተደጋጋሚ ተኩሰውብኝ የሞት መስሏቸው ወታደሮቹ እንዲቀብሩኝ አዘዙ ይላሉ አርፋ። ይሁንና ወታደሮቹ እንዳልሞቱ ሲገነዘቡ ጉቦ ተሰጥቷቸው በድብቅ ለቤተሰቦቻቸው እንዳስረከቧቸው ገልጸዋል። የዚያድ ባሬ መንግስት እንደ አውሮፓ አቆጣጠር በ1991 ዓ.ም ከስልጣን ሲወገድ ታዲያ አሊ ወደ ካናዳ ሸሽተው ሄዱ። ፈጸሟቸው የተባሉ ወንጀሎች በቴሌቪዥን ሰነዶች ሲጋለጡ ወደ ዩናይትድ ስቴትስ ተባረው ከሁለት አስርተ ዓመታት በላይ ለሆነ ጊዜ በቨርጂኒያ ክፍለ ግዛት እንደሚኖሩ ተገልጿል። ጠበቃቸው ክሱን አስተባብሏል።
ዩናይትድ ስቴትስ ዛሬ የግዳጅ አስፈላጊነት የሌላቸው ሰራተኞቿ ከኢራቅ እንዲወጡ ትዕዛዝ አስተላልፋለች። ኢራን ወይም በኢራን የሚደገፉ ኃይሎች በመካከለኛው ምስራቅ ባሉት የአሜሪካ ኃይሎች ላይ አደጋ ሊያደርሱ ይችላሉ በሚል የትራምፕ አስተዳደር በሚያስጠነቅቅበት ወቅት ነው ትዕዛዙ የተላለፈው። ባግዳድ ያለው የዩናይትድ ስቴትስ ኤምባሲ ያወጣው መግለጫ ትዕዛዙ ሰራተኞቹንና ኢርቢል ያለውን የቆንስላ መስሪያ ቤት እንደሚመለከት ጠቁሟል። ኢራቅ፣ ሊባኖስ ተባብረው የተባበሩት አረብ ኤሚሬቶችና ቱርክሜኒስታን ያሉት የዩናይትድ ስቴትስ ኤምባሲዎች ሁሉ የአሜሪካ ዜጎች ከፍተኛ ጥንቃቄ እንዲያደርጉ መክረዋል። ጀርመንና ኔዘርላንድስ በኢራቅ የሚያደርጉትን ወታደራዊ እንቅስቃሴ ስልጠና እየገቱ ናቸው። ኢራቅ ባሉት የምዕራብ አገሮች ተቋማት ላይ የስጋት ምልክት አለመኖሩን ግን በርሊን ተናግራለች።
አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ ነው። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ከቻይና ጋር የሚደረገው ንግግር አልከሸፈም ሲሉ አስተባብለዋል። ግዙፍ ኢኮኖሚ ባላቸው ሁለቱ ሀገሮች መካከል የንግድ ጦርነት እየተካሄደ ነው የሚባለውን ትንሽ ጭቅጭቅ ነው ብለውታል። ንግግር ስናካሄድ ነበር፣ ንግግሩም ምንጊዜም ቢሆን ይቀጥላል ሲሉ ትራምፕ ትላንት በዋይት ሀውስ ቤተ መንግስት ከአሜሪካ ድምፅ ለቀረበላቸው ጥያቄ ምላሽ ሰጥተዋል። ለስምምነት ተቃርበን ነበር ግን እነሱ አፈረሱት ብለዋል ፕሬዚዳንቱ። የአሜሪካ ድምፅ ዘጋቢ ሪቻርድ ግሪን ያጠናቀረውን ዘገባ ትዝታ በላቸው ታቀርበዋለች።
But we made a deal with China. It was a deal that was a very good deal. It had to be a good deal, otherwise we're not making it.
China ጋር የንግድ ስምምነት አደረግን። ስምምነቱም በጣም ጥሩ የሚባል ነው። ጥሩ ስምምነት ባይሆን ኖሮ አናደርገውም። ምክንያቱም ይህን ስምምነት ሌሎች የአሜሪካ ፕሬዝዳንቶች ቢያደርጉት ኖሮ የኛ ንግድ እንዲህ በዝቅተኛ ደረጃ ላይ አይሆንም ነበር። ይሄንንም ለፕሬዝዳንት ሺ ነገር ያለው ስምምነት ላይ ልንደርስ ነበር። ለትንሽ ሳይስማሙ ንግግራችን ተቋረጠ።
ፕሬዝዳንት ትራምፕ ቻይና ከዩናይትድ ስቴትስ ወደ አገሯ የምታስገባቸው ምርቶች ላይ ባለፈው ሳምንት የጣሉትን የ200 ቢሊዮን ዶላር ቀረጥ እንደገና በአጽንኦት ደግፈው ተናግረዋል። ሆኖም የፊታችን የአውሮፓን ሰኔ 1 ዩናይትድ ስቴትስ ወደ ቻይና የምትልካቸው ሸቀጦች ላይ የ60 ቢሊዮን ዶላር ቀረጥ እንደምትጨምር ከገለጹ በኋላ ሰኞ ዕለት የአሜሪካ አክሲዮን ገበያ ስለመውደቁ ያነሱት ነገር የለም። ቤጂንግና ዋሽንግተን አንድ አይነት የንግድ ስምምነት ላይ ለመድረስ ለወራት የተደራደሩ ቢሆንም አላንዳች ስምምነት ባለፈው አርብ ውይይታቸው ተቋርጧል። ትራምፕ ተጨማሪ የ300 ቢሊዮን ዶላር ቀረጥ ቻይና ወደ አሜሪካ የምትልካቸው ሸቀጦች ላይ ሊጥሉ ዝተዋል። ሆኖም እዚያ ውሳኔ ላይ እንዳልደረሱ ለጋዜጠኞች ተናግረዋል። ዋሽንግተንና ቻይና እስከያዝነው ዓመት ፍጻሜ የንግድ ስምምነት ላይ እንደማይደርሱ ከፍተኛ የዩናይትድ ስቴትስ ባለስልጣናት ይናገራሉ። ትራምፕና የቻይናው መሪ ሺ በሰኔ ወር ፍጻሜ ኦሳካ ጃፓን ውስጥ በሚደረገው የጂ20 መሪዎች ጉባኤ ላይ ይገናኛሉ ተብሎ ይጠበቃል።
የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማይክ ፖምፔዮ ትናንት ከሩሲያው ፕሬዝዳንት ቭላዲሚር ፑቲን እና ከውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ጋር ባካሄድ ነው ለሁለት ሰዓታት በሚጠጋ ንግግር ከሞላ ጎደል ሁሉም ሀገሮችን የገጠሙትን ጉዳዮች አንስተናል ብለዋል። ዩናይትድ ስቴትስ እና ሩሲያ በተለያዩ የዓለም ጉዳዮች ላይ የሚመለከታቸው ነገር አለ፣ ነገር ግን ብዙውን ጊዜ መሰረታዊ ግብ ቢኖራቸውም እንኳን በተጻራሪ ነው የሚቆሙት። አንዱ ምሳሌ የሶሪያ ግጭት ነው። ሩሲያ ፕሬዝዳንት አልባሽር አልአሳድን ተደግፋለች። ዩናይትድ ስቴትስ ግን አሳድን ከስልጣን ለማስወገድ የሚወጉትን አማጽያን ትረዳለች። ዩናይትድ ስቴትስ እና ሩሲያ ተባብረው የሶሪያን ግጭት ለማቆም የጀመሩት ጥረት ከሶስት ዓመታት በፊት ከሽፏል። ይሁንና የዩናይትድ ስቴትስ እና የሩሲያ ባለስልጣኖች አሁን አብረው ለመስራት መጀመር ይችላሉ ሲሉ ፖምፔዮ ትናንት ለጋዜጠኞች ተናግረዋል። ተኩስ ቆሞ በሶሪያ የሚመራ የፖለቲካ ሽግግር አዲስ ህገ መንግስት አውጥቶ ምርጫ እንዲካሄድ የተባበሩት መንግስታት ድርጅት የጸጥታ ጥበቃ ምክር ቤት ያቀረበውን ጥሪ የመተግበር ሂደት ለመጀመር አብረው ሊሰሩ እንደሚችሉም አመላክተዋል።
በመጨረሻም የዩናይትድ ስቴትስ የህግ መወሰኛ ምክር ቤት የስለላ ኮሚቴ የፕሬዝዳንት ዶናልድ ትራምፕ ልጅ በመጪው ሰኔ ወር ኮሚቴው ፊት ቀርቦ በዝግ እንዲጠየቅ ተስማምቷል። ኮሚቴው ከሶስት ዓመታት በፊት በዩናይትድ ስቴትስ በተካሄደው የምርጫ ዘመቻ የሩሲያ ጣልቃ ገብነትን እየመረመረ ነው። ስለሆነም የፕሬዝዳንቱን ልጅ እንደገና ለመጠየቅ ይፈልጋል። የፕሬዝዳንቱ የረጅም ጊዜ ጠበቃ የተናገረው የትራምፕ ልጅ አምና በኮሚቴው ፊት ቀርቦ ካለው ጋር የሚቃረን ነገር ስላለ ነው ኮሚቴው እንደገና ሊጠይቀው የሚፈልገው። አድማጮች፣ የምሽቱ ዜናችን እዚህ ላይ አበቃ።
ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርትስ በ25 ሜትር ባንድ በ12040 ኪሎ ሄርትስ በ31 ሜትር ባንድ በ9485 ኪሎ ሄርትስ እንዲሁም በናይል ሳት ቪኦኤ 24 ላይና በፌስቡክ ላይቭ አት ቪኦኤ አምሃሪክ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የረቡዕ ግንቦት 7 2011 ዓ.ም ምሽት ፕሮግራም ነው።
ኢትዮጵያ ውስጥ ኤችአይቪ ኤድስ እንደመከላከልና ለመቆጣጠር ጉዳይ ዩናይትድ ስቴትስ ወደ 3 ቢሊዮን ዶላር አፍሳለች።
The US government through PEPFAR with strong bipartisan support across three administrations has invested over $80 billion in the global
effort. በPEPFAR አማካይነት በተከታታይ 3 አስተዳደሮች ወቅት የዩናይትድ ስቴትስ መንግስት ከ80 ቢሊዮን ዶላር በላይ በዓለም አቀፉ ጸረ ኤችአይቪ ኤድስ ዘመቻ ላይ አፍሷል። ለኢትዮጵያ የተመደበው የ3 ቢሊዮን ዶላር እርዳታም ከዚህ ይጠቃለላል።
የዩናይትድ ስቴትስ ፕሬዚደንት የኤድስ አጣዳፊ ድጋፍ መርሃ ግብር ፔፕፋር የኢትዮጵያ ቢሮ ኃላፊ ሌንሲ ሊድል ናቸው። ዘገባ ይዘናል።
አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገር። በቅድሚያ የዕለቱ አብይ ርዕስ ይቀርባል።
አሜሪካ አይኖቿን ወደ ኢትዮጵያ ያዞረች ይመስላል። አተኩራ የኢትዮጵያን ምጣኔ ሀብት ወደ ላቀ ደረጃ ለማሸጋገር እገዛ ያደርጋል ተብሎ የታመነበትን የአሜሪካን መዋዕለ ንዋይ ፍሰት ለማፋጠን የታሰበ ለሁለት ቀናት የሚካሄድ የኢትዮጵያ አጋርነት ጉባኤ በዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት እየተካሄደ ነው። ኢትዮጵያ በቅርቡ የጀመረችውንና አሁንም እየሰራችበት ያለችበትን የምጣኔ ሀብት ማሻሻያዎች እርምጃና እየተሟሟቁ ያሉትን የንግድና ኢንቨስትመንት ዕድሎች ለማስተዋወቅ የታሰበ መድረክ መሆኑን የውጭ ጉዳይ መስሪያ ቤቱ አስታውቋል። በዚህ በዩናይትድ ስቴትስ መንግስት ደረጃ ሲዘጋጅ በአይነቱ እጅግ አልፎ አልፎ በሚታየው ከዓለም ሀገሮች በአንድ ሀገር ላይ አተኩሮ በሚካሄድ መድረክ ላይ የኢትዮጵያ ጠቅላይ ሚኒስትር ጽህፈት ቤት አማካሪ ሚኒስትር ዶክተር አርከበ ቁባይና በዩናይትድ ስቴትስ የኢትዮጵያ አምባሳደር ፍጹም አረጋ ሀገሪቱ ውስጥ እየተካሄዱ ባሉ ለውጦችና ለግል መዋዕለ ንዋይ እየተከፈቱ ባሉ መስኮች ላይ ማብራሪያዎችን ሰጥተዋል። ለእንዲህ አይነቱ መድረክ ለመሆኑ ከዓለም ሀገሮች ሁሉ አሜሪካ ለምን ኢትዮጵያ ላይ አይኖቿን አሳረፈች? ለምንስ አሁን?
Why Ethiopia? Because of the remarkable changes that have taken place in Ethiopia over the last year. Both what
ለምን ኢትዮጵያ? ምክንያቱም ባለፈው አመት ውስጥ እየተከናወኑ ባሉ ጉልህ ለውጦች ምክንያት ነው። ጠቅላይ ሚኒስትር አብይ በአካባቢው እየሰሩ ባሉትም አዲሱ የኢትዮጵያ መንግስትም እዚያው ኢትዮጵያ ውስጥ የፖለቲካ ምህዳሩን ለውጭው መዋለ ንዋይም የምጣኔ ሀብቱን መስክ በመክፈታቸው ነው።
የኢትዮጵያ የአጋርነት መድረክ ላይ የመክፈቻ ንግግር ያደረጉት የዩናይትድ ስቴትስ የውጭ ጉዳይ የአፍሪካ ጉዳዮች ረዳት ሚኒስትር ቲቦር ናጅ ናቸው። ከንግግራቸው በኋላ ለቪኦኤ በሰጡት ቃል ይህንን ያሉት። ለምን ኢትዮጵያ? በኢትዮጵያ የዩናይትድ ስቴትስ አምባሳደር ማርክ ራይነር ደግሞ ምክንያቱም ኢትዮጵያ እጅግ አስፈላጊ ሀገር ስለሆነች ነው ብለውኛል።
Why Ethiopia? Because Ethiopia is that important and this moment in Ethiopia is that consequential. It is really
ለምን ኢትዮጵያ? ምክንያቱም ኢትዮጵያ የዚያን ያህል አስፈላጊ ሀገር ስለሆነች ነው። እናም በዚህ ጊዜ ደግሞ ኢትዮጵያን የዚያን ያህል ተዛማጅ ትርጉምና ቦታ ያላት ሀገር ነች። ኢትዮጵያ እያራመደች ያለችው የምጣኔ ሀብት የፖለቲካ ማሻሻያ አጀንዳዎች መሳካት ለዩናይትድ ስቴትስ በእውነቱ በጣም አስፈላጊ ነው። ያንን ለመደገፍ ደግሞ መንግስት ለመንግስት እየተገናኘን በርትተን እየሰራን እንገኛለን። ሌሎች የዩናይትድ ስቴትስ አካላትም ድጋፋቸውን እንዲሰጡ እያበረታታን ነው።
And a key element of that is the US private sector. Ultimately for the extraordinary political reforms to be sustainable.
ለዚያ ቁልፍ አካል ደግሞ የዩናይትድ ስቴትስ የግል ዘርፍ ነው። ልዩ የሆኑት የፖለቲካ ለውጦች ዘላቂ እንዲሆኑ የምጣኔ ሀብት ማሻሻያዎቹ ትርጉም ያለው ለውጥ በሰው ኑሮና ሕይወት ላይ ማምጣት መቻል አለባቸው። ስራዎች መፈጠር አለባቸው። ጥሩ ደሞዝ የሚያስገኙ የስራ ዕድሎች፣ የቴክኖሎጂ ሽግግር፣ የተፈጥሮ አካባቢ ደረጃዎች፣ መልካም የሆኑ አሰሪና ሰራተኛ ግንኙነቶች መፈጠር መስፋፋትና መከበራቸው አስፈላጊ ነው። ለነኛ አማራጭ ለሌላቸው ሁኔታዎች ደግሞ ዩናይትድ ስቴትስ የግል ዘርፍ ዝግጁና የነቃ መልስ ነው።
So we are trying very hard today to encourage a critical mass of US investment and commercial activity.
እናም እጅግ አስፈላጊ ሆኖና ሰፊው የዩናይትድ ስቴትስ መዋለ ንዋይ እንዲሁም የንግድ እንቅስቃሴዎች የኢትዮጵያን መጣኔ ሀብት ካለበት እንዲያነሱት ዛሬ በጣም አጠንክረን እየተበረታታን ወይም እያበረታታን ነን።
እናም እንዲህ አይነቱን ልዩ መድረክ ለኢትዮጵያ ለማድረግ ዩናይትድ ስቴትስ ወሰነች።
You're right, it is unique. It is something that happens maybe once every 10 years. So maybe 2 times in my entire career.
እውነትህን ነው የተለየ ነው እንዲህ አይነቱ መድረክ የሚፈጠረው ምናልባትም በየአስር አመቱ አንዴ ነው ምናልባትም በኔ ሙሉ የሥራ ዘመን ሁለት ጊዜ ብቻ ሊሆን ይችላል።
ኢትዮጵያን የአፍሪካ የመጣኔ ሀብት መናኸሪያ ለማድረግ በተያዘው እቅድ በግብርና በመሰረተ ልማት በኢነርጂ በአምራች ኢንዱስትሪዎች በመረጃ ቴክኖሎጂና በአገልግሎት ዘርፎች መስኮቹ መከፈታቸውን ያሰሪና ሰራተኛ ህግም እየተሻሻለ መሆኑን ኢትዮጵያውያኑ ባለስልጣናት የጠቅላይ ሚኒስትሩ ጽህፈት ቤት አማካሪ ዶክተር አርከበ እቁባይና በዩናይትድ ስቴትስ የኢትዮጵያ አምባሳደር አቶ ፍጹም አረጋ ተናግረዋል። መዋዕለ ንዋይ አፍሳሾች የቀለለ ሁኔታ ለመፍጠር የኢንቨስትመንት ኮሚሽኑ የከፈተውን ማጉላላትና ምልልስን የሚያስወግድ አሰራርም አስተዋውቀዋል። በዚህም የኢትዮጵያ መንግስት የመንግስትና የግል ዘርፍ ያጋርነት ፖሊሲ ለማውጣት እየሰራ መሆኑን አምባሳደር ፍጹም አረጋ ተናግረዋል። የኢትዮጵያን የኢነርጂና ሌሎችም የኢንቨስትመንት መስኮች በምርቱም በግብርናውም ዘርፍ ያሉትን አስመልክቶ አቶ አርከበ ቁባይ ሰፊ ማብራሪያ ሰጥተዋል። ኢትዮጵያ የገባችበትን የለውጥ መንገድ በመክፈቻ ንግግራቸው ላይ አድንቀው የተናገሩት የዩናይትድ ስቴትስ የውጭ ጉዳይ የአፍሪካ ጉዳዮች ረዳት ሚኒስትር ቲቦር ናዥና በኢትዮጵያ የዩናይትድ ስቴትስ አምባሳደር ማይክ ራይነርም ኢትዮጵያ መጣኔ ሀብቷን ለማሳደግና ለመሸጋገር የያዘችው እንቅስቃሴ የተሳካ እንዲሆን ሀገራቸው ማንኛውንም እገዛ እንደምታደርግ እነርሱም በየግላቸው የሚቻላቸውን ሁሉ ከማድረግ እንደማይቦዝኑ ተናግረዋል። ይህ መድረክ በነገው ዕለትም ቀጥሎ ይውላል። ተጨማሪና ዝርዝር ያሉ ዘገባዎችን ይዘንላችሁ እንመለሳለን።
ሰለሞንን ለዘገባው እናመሰግናለን። የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የትንታኔ መጽሔት ቀጥላል።
ከቤት ንብረታቸው ለተፈናቀሉና ለተመለሱ ወገኖች ተገቢውን የጤና አገልግሎት መስጠት መጀመሩን የኢትዮጵያ ሕብረተሰብ ጤና ኢንስቲትዩት ገልጿል። ኢንስቲትዩቱ በ76 የተለያዩ ወረዳዎች የሕክምና አገልግሎት መስጠቱን እና በታካሚዎች ላይ በብዛት የታዩ በሽታዎችንም መለየቱን ገልጿል። ሙክታር ጀማል ተጨማሪ አለው።
የኢትዮጵያ የሕብረተሰብ ጤና ኢንስቲትዩት ትላንት ለመገናኛ ብዙሃን በሰጠው መግለጫ ባሳለፉት 3 ሳምንታት ብቻ ከ6 ክልሎች ማለትም አማራ፣ ትግራይ፣ ሶማሌ፣ ሐረሪ፣ ኦሮሚያና ደቡብ ክልሎች በሚገኙ 76 ወረዳዎች ውስጥ የሕክምና አገልግሎት መስጠቱን ገልጿል። የኢንስቲትዩቱ ምክትል ዳይሬክተርና የሕብረተሰብ ጤና አደጋዎች ምላሽ መስጫ ማዕከል አስተባባሪ ዶክተር በየነ መጎስ እንዳስታወቁት ከቤት ንብረታቸው የተፈናቀሉ ሰዎች መጠለያ ለኑሮ ምቹ ካለመሆኑ ጋር ተያይዞ ተላላፊና ተላላፊ ላልሆኑ በሽታዎች የመጋለጥ መጥፎ ዕድል አለ ብለዋል። ይህንን መሰረት በማድረግ በተሰጠ የሕክምና አገልግሎት በታካሚዎች ዘንድ በስፋት የሚታዩ በሽታዎችን የመለየት ሥራ መሰራቱን ዶክተር በየነ አስረድተዋል።
በከፍተኛ ሁኔታ የታዩት የበሽታ አይነቶች የመተንፈሻ አካላት ችግር፣ ካይን ጋር የተያያዙ ህመማት ወይም ህመሞች፣ እከክ፣ የአንጀት ትላትል፣ ጥገኛ ትላትሎች፣ ተቅማጥ፣ እነዚህ የመሳሰሉት ናቸው። እነዚህ እንግዲህ በአጠቃላይ የሰዎችን የኑሮ ሁኔታ ወይም ደግሞ የአኗኗር ሁኔታቸው በተጨናነቀ ቦታ የሚኖሩ ወይም ደግሞ ንጹህ ውሃ አቅርቦት እና የመጸዳጃ እንዲሁም ንጹህና መስጫ አገልግሎት እጥረት ያለባቸውን የሚያመላክቱ በሽታዎች ናቸው ማለት ነው።
ዶክተር በየነ መጎስ በማከልም ተፈናቃዮች ባሉባቸውና የምግብ እጥረት በታየባቸው ክልሎች አማራ፣ ኦሮሚያ፣ ደቡብና ሶማሌ ላይ እድሜያቸው ከአምስት ዓመት በታች የሆኑ 315,594 ሕፃናትን የተመጣጠነ ምግብ እጥረት በመለየት ከነዚህ ውስጥ ለ14,625 ሕፃናት ብቻ የምግብ ሕክምና መደረጉን ገልጸዋል። እንደ ዶክተር በየነ ገለጻ ከሚያጠቡና ነፍሰ ጡር እናቶች ዘንድም ተመሳሳይ የጤና ሁከቶች ይታያሉ።
ነፍሰ ጡርና የሚያጠቡ እናቶችን በተመለከተ ከ130,000 በላይ የሚሆኑ እናቶችን እንደዚሁ ለምግብ እጥረት ለየታ ተደርጎላቸው ከነዚህ ውስጥ ደግሞ ከ13,800 በላይ የሚሆኑት የሕክምና አገልግሎት እንዲያገኙ ተደርጓል ማለት ነው። እነዚህ ቁጥሮች የምነግራችሁ ባለፉት 6 ሳምንታት ውስጥ የተሰሩትን ብቻ ነው ማለት ነው። ከመጋቢት ወር ጀምሮ እየተሰሩ ያሉ ስራዎች ናቸው። በአሁኑ ሰዓት በህብረተሰብ ጤና ኢንስቲትዩቱ የተላኩ የጤና ባለሙያዎች በሁሉም ክልሎች ተፈናቃዮች የሚገኙባቸው ክልሎች 205 የሚሆኑ የጤና ባለሙያዎችን መድቦ እየሰራ ይገኛል።
ተፈናቃዮች ያሉባቸው ቦታዎች ላይ አገልግሎትን ማቅረብ አስቸጋሪ መሆኑን የገለጹት ዶክተር በየነ ላለፉት 6 ሳምንታት ብቻ መድኃኒት እና የመድኃኒት ግብአቶችን ጨምሮ ከ74 ሚሊዮን ብር በላይ ወጪ መደረጉን አስታውቀዋል። ከዚህ ቀደም በተለያዩ ግጭቶች በከፊል ወይንም ሙሉ በሙሉ የወደሙ 167 የጤና ኬላዎችና 4 የጤና ጣቢያዎች መልሶ የመገንባት ስራን በተመለከተ የወጪውን ግማሽ በጤና ጥበቃ ሚኒስቴር እንዲሸፈን ተወስኖ እየተሰራ መሆኑንም ዶክተር በየነ ሞገስ ገልጸዋል። በማከልም በአስቸጋሪ ሁኔታ ላይ ስላሉ ትኩረት የሚያሻቸው የተፈናቃዮች ሁኔታን በተመለከተ ዶክተር በየነ ይጠቅሳሉ።
ለምሳሌ በባሌ ዞን ሰዊናና ራይቱ የሚባሉ ወረዳዎች ላይ ከፍተኛ የሆነ የንጹህ አቅርቦት ችግር አለ። በዚሁ ዞን ላይ ዳዊ ሰራሪ በሚባል ወረዳ ላይም እንደዚሁ የንጹህ አቅርቦት ችግር አለ። ይሄ ደግሞ በተፈናቃይ ወገኖችም ላይ ከፍተኛ የሆነ የውሃ ወለድ በሽታዎች ወይም ወረርሽኞች ሊቀሰቀሱ ሊያደርግ ይችላል። በተለይ አሁን በተለያዩ ቦታዎች ላይ የምናያቸው ነገሮች ይህን የሚያመላክቱ ስለሆነ ያው ከፍተኛ ጥንቃቄ የሚያስፈልጋል፣ ርብርብ የሚያስፈልጋል እነዚህን አካባቢዎች ለመርዳት።
ለአሜሪካ ድምጽ ሙክታር ጀማል ነኝ ከአዲስ አበባ።
ሙክታርን ለዘገባው እናመሰግናለን። የባህር ዳር ከተማ ማህበራት ዘርፍ የምክር ቤት አመራር አባላት ዛሬ ከመቀለ ከተማ አቻዎቻቸው ጋር ተመክሮ እየተለዋወጡ ነው። የባህር ዳር ከተማ ማህበራት ዘርፍ ምክር ቤት ፕሬዚዳንት አቶ መንገሻ በላይ ምክር ቤቶቹ የክልሎቹ አምባሳደሮች ናቸው፣ ሁለቱ በጋራ ሲሰሩ ደግሞ ኢትዮጵያን ይወክላሉ ብለዋል። አላማው ሀገሪቱ ከእርሻ ወደ ማኒፋክቸሪንግ የምታደርገውን ሂደት ለማጠናከር ነው ብለዋል። አለም ፍስሐ ከመቀለ አድርሶናል።
የባህር ዳር ከተማ ዘርፍ ማህበራት ምክር ቤት ቦርድ አመራርና የአማራ ክልል ንግድ ምክር ቤት አመራር በጠቅላላ 11 የንግድ ማህበረሰብ አመራር ተመክሮ መለዋወጥ ዛሬ ጀምረዋል። የባህር ዳር ከተማ ዘርፍ ማህበራት ምክር ቤት ፕሬዚደንት አቶ መንገሻ በላይ የዚህ ተመክሮ ልውውጥ ፋይዳ አስመልክተው እንዲህ ብለዋል።
አጠቃላይ ይሄ ምክር ቤት ሲቋቋም አገሪቱ ከነበረችበት ከአግሪኮል ፕሮሰሲንግ ወደ ማኑፋክቸሪንግ እንዲያድግ ነው የነበረው አላማና በአዋጁ ከተቋቋመ በኋላ 15 ዓመት ይሆናል ከተቋቋመ፣ ያንን ማስቀጠል ማጠናከር ወደ ማምረት እንድትገባ ነው በአገሪቱ የዓላማው በመንግስት ፖሊሲ ሲወጣና በማምረት ላይ የተሰማራውን ሰው ደግሞ የተሻለ ምርት እንዲያመርት በአገር አቀፍ ደረጃም አልፎ ወደ ውጭም ኤክስፖርት ሊደረግ እንጂ ጥራትን የጠበቀ ተወዳዳሪ የሆነ ምርት እንዲመረት ለማድረግ ሁላችን ደግሞ ተጋግዘን መስራት አለብን። ሁለተኛ ይሄ ምክር ቤት መቀሌ ያለ ምክር ቤት፣ ባህር ዳር ያለ ምክር ቤት የዛ ህዝብ አምባሳደር ነው። መቀሌ የትግራይ ህዝብ አምባሳደር ነው። የባህር ዳር ደግሞ የባህር ዳር ከተማ የአማራ ህዝብ አምባሳደር ነው። ሁለቱ ደግሞ በጋራ ተነጋግሮ ተግባብቶ ደግሞ ሲሰራ የአገረው ደግሞ የኢትዮጵያ ደግሞ አምባሳደር ነው። ስለዚህ እዚህ ጋር ያለው ተሞክሮ እዛ ጋር የማይመረት እዚህም ይመረት አለ። እዚህ ጋር ያለው ህብረተሰብ ማያውቀው ምርት አለ፣ እዛ ጋር ደግሞ ማያውቀው ምርት አለ። ሁለቱ በጋራ ሲሆን ግን ተመጋግቦ
ይህ ተመክሮ ልውውጥ በንግድ አመራር በኩል የህዝብ ለህዝብ ግንኙነት መሰረት ያደረገ ነው ብለዋል። ሌላው በእንስሳትና የእንስሳት ውጤቶች ዘርፍ የተሰማሩና የቦርድ አመራር አቶ እንዳርጌ አለማየሁ ይህ ተመክሮ ልውውጥ ያለው ጠቀሜታ አስመልክተው፣
እንግዲህ እኛ በአንድ ሀገር ውስጥ እየኖርን ያለን የሁለት ክልሎች ነጋዴዎች ነን። በዚህ ዘርፍ የተለያዩ ዘርፎች ናቸው በዚህ የሚካተቱ። በዚህ ዘርፍ የተሰማሩ ሰዎች ከአንዱ ክልል ወደ አንዱ ክልል የተለያየ ተሞክሮ ስላለ ጠንካራና ደካማ ጎናችንን ለይተን እኛም ለመቀሌ ከተማ ዘርፍ ማህበራት ምክር ቤት ከባህር ዳር ዘርፍ ማህበራት ምክር ቤት ምን ወስደውም ምን ሰጣቸውም ስላለ ምንድን ነው ያለው ስራ ብለን ከዚህ የሚያስተሳስረንም ነገር ካለ በስራ አንድ ነው። ሁለት ደግሞ ምርታችንንም በአንድ ከተማ ብቻ እንዳይገደብ ከአንዱ ከተማ ወደ አንዱ ከተማ ለመውሰድም ጭምር ነው የመጣ ነው። በእኛ እንደ ባህር ዳር ከተማ ዘርፍ ማህበራት ምክር ቤት የህዝብ ለህዝብ ግንኙነቱን ለማጠናከር ከፍተኛ ተነሳሽነትና ኃላፊነትን ይዘን ነው የምንሰራው። እንደ አማራ ክልል እንደ ባህር ዳር ከተማ የመቀሌን ህዝብ ለብቻው የሚኖር ህዝብ አይደለም። በሀገሪቱ የተሰባሰበ ህዝብና እስካሁንም ድረስ ባለው ወቅትም ቢሆን ብዙ ብሔሮች የሚኖርበት ከተማ መሆኑና እስካሁን መፈናቀል ያልደረሰበት ስለሆነ እኛም ይህንን ተሞክሮ ወስደን ህዝቡ አንድ ሆኖ ለወደፊት ዘለቄታ ያለው ሰላም እንዲመጣ አብረን ምንሰራም ጭምር ነው።
የመቀሌ ከተማ ዘርፍ ማህበራት ምክር ቤትና የንግድ ምክር ቤት ቦርድ አመራር አቶ በሬ ሀፍትና በብረታ ብረት ንግድ የሚስተዳደሩ አቶ በረ ይህ የተመክሮ ልውጥ መድረክ እጅግ ከፍ ያለ ጠቀሜታ ያለውና ለሁለቱም ህዝቦች ግንኙነት የሚያጠናክር ነው ብለዋል። ያለን ተመክሮ በመለዋወጥ አብረን ለመስራትና አብረን ለማደግ የሚያግዝ ነው ብለዋል። አለም ፍስሀ ከመቀለ።
አመሰግናለሁ አለም። ወደ ተከታዩ ዘገባ እናልፋለን። ኢራን ጥቃት ብትሰነዝር ለመጋፈጥ በሚል የዩናይትድ ስቴትስ ጦር መካከለኛው ምስራቅ ውስጥ ያለውን ኃይል እያጠናከረ ነው። ለመሆኑ ይህ ትክክለኛ እርምጃ ነው? ኢራንስ በእርግጥ የደቀነችው ስጋት ምንድን ነው? የመከላከያ ሪፖርተራችን ካርላ አባብ ያጠናቀረችውን ዘገባ ቆንጅታዬ ታቀርበዋለች።
አዎ፣ የጦር ኃይል ትርኢት ለኢራን ግልጽ ያለ መልእክት ያስተላለፈ ትርኢት። ከየብስ ወደ አየር ሚሳይል ተኳሾች ተልከዋል። USS አርሊንግተን የባህር ኃይል መርከብ ከአራቱ B-52 ቦምብ ጣይ አውሮፕላኖችና ከግዙፉ አውሮፕላን ተሸካሚ መርከብ USS አብርሃም ሊንከን ጋር ይቀላቀላል። የጦር ኃይል አዛዦች ተጨማሪ ኃይል እንዲላክ የጠየቁት ኢራን በአካባቢው ባሉ የአሜሪካ ኃይሎች ላይ በአየርና በየብስ ጥቃት ለማድረስ አቅዳለች የሚል መረጃ ከደረሳቸው በኋላ እንደሆነ ተገልጿል። የዩናይትድ ስቴትስ ተጠባባቂ መከላከያ ሚኒስትር ፓት ሸናሃን ይናገራሉ። ኢራን በአሜሪካውያን ወይም በጥቅሞቿ ላይ ጥቃት ብትሰነዝር ተገቢው አጸፋ እርምጃ እንደሚከተላት ልታውቀው ይገባል ነው ያሉት ተጠባባቂ የመከላከያ ሚኒስትሯ። አንድ ከፍተኛ የዩናይትድ ስቴትስ የጦር ኃይል ባለስልጣን እንዳሉት ከኢራን በኩል ከተደቀኑት የጥቃት ስጋቶች አንዱ እስላማዊ አብዮታዊ ሰራዊቷን ወታደራዊ መሳሪያ ሚሳኤልም ጭምር አስታጥቃለች የሚል ነው። በጸረ እስላማዊ መንግስት ቡድን ጥምረት ከፍተኛ ባለስልጣን የሆኑ አዛዥ የሚናገሩት ግን ከዚህ የተለየ ነው። የጥቃት ስጋት አለ ወይ ተብለው የተጠየቁት የብሪታንያ ሜጀር ጀነራል ክሪስ ኪካ የህብረቱ የጦር ስልት ምክትል አዛዥ ናቸው።
ኢራቅም ይሁን ሶሪያ ውስጥ በኢራን ከሚደግፉ ኃይሎች በኩል የተባባሰ የጥቃት አደጋ የለም።
በቅርቡ ምክትል አዛዡ የሰጧቸው አስተያየቶች ታዲያ በኢራን የሚደገፉ ኃይሎች በአካባቢው ስለደቀኑት ስጋት ዩናይትድ ስቴትስና አጋሮቿ ዘንድ ከደረሱት የሚታመኑ መረጃዎች ጋር ይጣረሳሉ። ገለጻውን ተከትሎ የዩናይትድ ስቴትስ የጦር ኃይል ነው ይህን ያስታወቀው። ኢራቅና ኢራን የተመደቡ ሰራዊቶቻችን በሙሉ በተጠንቀቅ ላይ ናቸው ሲልም አክሎ አስታውቋል። የብሩኪንግስ ተቋም ባልደረባ ማይክል ኦነሃን አስተያየት ሰጥተውበታል በጉዳዩ።
If we can find some very limited way to respond, I think we will and I think we should.
በጣም ውስን በሆነ መንገድ ምላሽ መስጠት የምንችል ከሆነ እናደርጋለን፣ ማድረግም አለብን። ከልክ ያለፈ እንደሆነ ግን ወደ ጦርነት ሊያመራን ይችላል።
የዩናይትድ ስቴትስ ባለስልጣናት ዩናይትድ ስቴትስ ጦርነት አትፈልግም፣ ኃይሎቿን ግን ከጥቃት ትጠብቃለች ብለዋል። በሌላ በኩል በዩናይትድ ስቴትስና በኢራን መካከል ውጥረቱ እየተጋጋመ ባለበት በአሁኑ ወቅት ከአውሮፓ በኩል ይህ ሁኔታ እንዳይባባስ ሁለቱንም ወገኖች መማጸን ቀጥሏል። የአውሮፓ ህብረት እንደ አውሮፓውያን አቆጣጠር በ2015 ዓመተ ምህረት ከቴህራን ጋር የተፈረመው የኒውክሌር መርሃ ግብሯን የሚመለከተውን ውል ከዋሽንግተን በኩል ውጡ የሚለው ግፊት ቢበረታም እንዳይፈርስ ለመከላከል አህጉራዊው ህብረት ሙከራውን ቀጥሏል። ሮያል ዩናይትድ ሰርቪስስ የተባለው የእንግሊዝ ተቋም ባልደረባ ጃክ ዋትሊንግ ኢራን ዩናይትድ ስቴትስ መጋፋቷን ከቀጠለች አጸፋ መመለስ አያቅተኝም ያለችስ እንደሆን የሚለውን ጥያቄ አንስተዋል። ኢራን ሳት ብሏት ያልሆነ እርምጃ የምትወስድ ከሆነ የለየለት የግጭት አደጋ ይከሰታል በማለት ስጋታቸውን
ገልጸዋል። ይሄ በከፍተኛ ደረጃ አሳሳቢ መሆኑን የሚያምኑት አውሮፓውያኑ ትናንት ብራሰልስ ለገቡት ለዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማይክ ፖምፔዮ በግልጽ አስታውቀዋቸዋል። የአውሮፓ ህብረት የውጭ ፖሊሲ ኃላፊ ፌደሪካ ሞገሪኒ እንዲህ ይላሉ።
We are living in a crucial delicate moment where the most
አሁን ያለንበት ቀውጢ ወቅት ነው ካሉ በኋላ እጅጉን የሚመረጠውና የሚበጀው አካሄድ እኛም የምናምንበት በወታደራዊ ኃይል መፋጠጡን የባሰ እንዳይጋጋል መቆጠብ ነው ብለዋል።
በ19 እና በ25 ሜትር ባንድ ከዋሽንግተን ዲሲ እየተላለፈላችሁ ያለውን የአሜሪካ ድምጽ ራዲዮ ጣቢያ ስርጭት ነው እየተከታተላችሁ ያላችሁት። አሁን ከምሽቱ 3 ሰዓት ተኩል ነው አዲስ አበባ ላይ። ዌብሳይታችን amharic.voanews.com ላይ እንገኛለን። በፌስቡክ እና በትዊተር VOA አምሃሪክ ብላችሁ ተከተሉን፣ ተነጋገሩ። የቪኦኤን አፕ በነጻጭናችሁ ዝግጅቶቻችንን ማግኘት ትችላላችሁ። ከፕሌይ ስቶር እና ከአፕ ስቶር VOA Horn of Africa ብላችሁ ጠይቁ። የምሽቱ ፕሮግራም ፕሮዲውሰር ብርሃን ኃይሉ ነች። ቴክኒሻኑ ሚሻዱ ቢንስኪ። የዌብና ማህበራዊ መገናኛ ፕሮዲውሰራችን አበባየሁ ገበያው ነች። ዋና አዘጋጅ ትዝታ በላቸው። እያስተናገድናችሁ ያለ ነው ሰሎሞን አባተና
አዳነች ፍሳየናል።
የሰዓቱን ዋና ዋና የዓለም ዜና አዳነች ታሰማናለች።
የኢትዮጵያን ምጣኔ ሀብት ወደ ላቀ ደረጃ ለማሸጋገር እገዛ ያደርጋል ተብሎ የታመነበትን የአሜሪካን መዋለ ንዋይ ፍሰት ለማፋጠን የታሰበ ለሁለት ቀናት የሚካሄድ የኢትዮጵያ አጋርነት ጉባኤ በዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት እየተካሄደ ነው። ቢያንስ 17 የናይጄሪያ ወታደሮች ማንነታቸው ያልታወቀ ታጣቂዎች ትላንት በከፈቱት ጥቃት እንደተገደሉ አንድ የኒጀር መንግስት ቃል አቀባይ ተናግሯል። በቀድሞው የሶማሊያ አምባገነን መሪ መሐመድ ሲያድ ባሬ አገዛዝ ወቅት ከፍተኛ ወታደራዊ መኮንን በነበሩበት ወቅት የሰብአዊ መብት በደል ፈጽመዋል የተባሉ አንድ የቨርጂኒያ ክፍለ ግዛት ነዋሪ ክስ ተመስርቶባቸዋል። ፈራ መሐመድ ታኒ ዋርፋ የተባሉ ሰው እንደ አውሮፓ አቆጣጠር በ1988 ዓ.ም አሊ ሶቆቃ ፈጽመውብኛል፣ ከሞት አፋፍ ነው የሰረኩት የሚል ክስ አቅርበውባቸዋል። ዩናይትድ ስቴትስ ዛሬ የግዳጅ አስፈላጊነት የሌላቸው ሰራተኞቿ ከኢራቅ እንዲወጡ ትዕዛዝ አስተላልፋለች። ኢራን ወደ ወይም በኢራን የሚደገፉ ኃይሎች በመካከለኛው ምስራቅ ባሉት የአሜሪካ ኃይሎች ላይ አደጋ ሊያደርሱ ይችላሉ በሚል የትራምፕ አስተዳደር የሚያስጠነቅቅበት ወቅት ነው ትዕዛዙ የተላለፈው። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ከቻይና ጋር የሚደረገውን ንግግር አልከሸፈም ሲሉ አስተባብለዋል። ግዙፍ ኢኮኖሚ ባላቸው ሁለቱ ሀገሮች መካከል የንግድ ጦርነት እየተካሄደ ነው የሚባለውን ትንሽ ጭቅጭቅ ብለውታል።
አመሰግናለሁ አዳነች ለአርዕስተ ዜናው። ቀጥሎ የፕሮግራም ማስታወሻ አለን። ለጥያቄው መልስ
ኢትዮጵያ ውስጥ የመገናኛ ብዙሃን ነጻነት መከፈት ለሀገሪቱ ዲሞክራሲ አስፈላጊነቱ ጥርጥር የለውም። ስለሆነም በሀገሪቱ በርካታ የቴሌቪዥንና የሬዲዮ ስርጭቶች፣ ጋዜጦች ስራ ጀምረዋል። የአንዳንድ መገናኛ ብዙሃን ስርጭት ታዲያ ብዙ ዥንብር ከሚነዛበት ማህበራዊ መገናኛ ጋር ተዳምሮ የሀገሪቱን ሰላምና ደህንነት አስብቷል የሚሉ ትችቶች ይሰማሉ። የስራ ፈቃድ ሰጪና ተቆጣጣሪ የብሮድካስት ባለስልጣን እንዲሁም በሀገሪቱ ለረጅም ዓመታት የሰሩ ጋዜጠኞች ስለዚህ ክስተት ምን ይላሉ? የጋዜጠኝነት ሙያን መስፈርት ተከትሎ በመከናወኑ እንዲሁም ብሮድካስት ባለስልጣን ሙያውን ተከትሎ መተግበሩ ወይንም ቁጥጥር ላይ ጥያቄዎች ካሏቸው በዋሽንግተን አቆጣጠር ከፊታችን ሐሙስ ጠዋት ወይም በአዲስ አበባ ሐሙስ ከሰዓት በኋላ በፊት አድርሱን። የኢሜይል አድራሻችን horn@voanews.com፣ የስልክ ቁጥራችን 202-205-9942 የውስጥ መስመር 14፣ እንዲሁም በፌስቡክ አት ቪኦኤ አምሃሪክ ገጻችን ጥያቄያችሁን ወይም የስልክ ቁጥሮቻችሁን አሳውቁን።
ለጥያቄው መልስ ከሚቀርቡት መካከል ኢትዮጵያ ያሉት የሚዲያ ብዝሃነት ዳይሬክተር አቶ ታምራት ደጀኔ አንዱ ናቸው። ጥያቄዎቻችሁ በአዲስ አበባ ቁጣጥር ከነገ ከሰዓት በኋላ በዋሽንግተን ነገ ጠዋት ይድረሱን።
ይህ ከአሜሪካ ድምጽ ሬዲዮ ጣቢያ በ22 በ25 እና በ31 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ መደበኛ ስርጭት ነው። አሜሪካና ህዝቧ አዘጋጅና አቅራቢ ቆንጅታዬ ነች።
አሜሪካውያን በየአመቱ አርበኞቻቸውን ዋሽንግተን የሚገኙ የጦር መታሰቢያ ሐውልቶችን የመጎብኘት እድል እንዲያገኙ በነጻ የሚያጓጉዝ ኦነር ፍላይት ኔትወርክ የክብር በረራ መረብ የተባለ በጎ አድራጊ ተቋም በዛሬ አሜሪካና ህዝቧ እናስተዋውቃቸዋለን። ሌሲያ ባካሌት አርበኞቹ ፍሎሪዳ አይሮፕላን ጣቢያ ላይ በክብር ሲሳፈሩ ተገኝታ ተከታትላለች። ቆንጅታ እየታቀርባለች።
በየአመቱ ኦነር ፍላይት ኔትወርክ የሚባል ዓላማው ለትርፍ ያልሆነ ስብስብ አሜሪካውያን የጦር አርበኞችን ወደ መዲናዋ ወደ ዋሽንግተን እየወሰደ ያስጎበኛል። ከአስር አመታት በፊት ነው መርሃ ግብሩን የጀመረው። በዚህ የጦር አርበኞች በመዲናይቱ የሚገኙትን የጦርነት መታሰቢያ ሐውልቶች እንዲጎበኙ እድል በሚሰጠው ፕሮግራም እስካሁን ድረስ ከ160,000 በላይ አርበኞች ተካፍለዋል። አንደኛው ራሰል ግራዲክ ይባላሉ። የቪየትናም ጦርነት አርበኛ ናቸው።
ባለፈው ወር ስልክ ደወሉልኝና ትሄዳለህ ብለው ነገሩኝ። በዚህ ሳምንት በሚነሳው አውሮፕላን በሚወስዱት ውስጥ መድበውኛል።
ኤርነስት በርገስ የሁለተኛው ዓለም ጦርነት፣ ቻርልስ ስሚዝ ደግሞ የኮሪያና የቪየትናም ጦርነት አርበኞች ናቸው።
Not that I deserve the honor so much as I'm
ያን ያህል ክብር የሚገባኝ ሁኝ እንኳን አይደለም። ነገር ግን በዚያን ጊዜ ለነበረው ሰው ክብር መስጠቱ ደስ ይላል።
I've been holding my breath wishing that I would be chosen and I just
በመረጡኝ ብዬ ያቆብ ቁቤ ስጠባበቅ ነበር። እድለኛ ሆንኩ።
ወደ ዋሽንግተን ለመጓዝ ጠዋት ሲነሱ ቀደም ብሎ ሌሊቱ ላይ በጎ ፈቃደኛ የጉዞ አስተባባሪዎች ያርበኞቹ ቤተሰብ አባላትም ጭምር ኦርላንዶ ከተማ ላይ በተሰናዳ ስነ ስርዓት ተሰባሰቡ። ጄምስ ሃርት ስፔስ ኮስት ኦነር ፍላይት የተባለው የጦርነት አርበኞችን አሳፍሮ የሚወስደው በረራ ዲሬክተር ናቸው።
We are one of 130 to 135 hubs across the
United States ውስጥ ካሉ 135 የበረራ መነሻዎች አንዱ የኛ ነው። በየአመቱም 7 በረራዎች ይኖሩናል። 25 አርበኞች፣ 25 ተጠባቂዎችና 6 የበረራ አባላት ይዘን እንጓዛለን።
ለእያንዳንዱ አርበኛ አንድ በጎ ፈቃደኛ የሚንከባከብ የሚጠብቃቸው ይመደብላቸዋል። በጎ ፈቃደኛው ራሱ $400 ከፍሎ ነው በዚህ መርሃ ግብር የሚሳተፈው። ፔጊ ጋቪካን የኮሪያና የቪየትናም ጦርነት አርበኛ የሆኑትን ቻርልስ ስሚዝን ሊያጅቡ ነው የተመደቡት።
Well, my husband's a vet, he did it, and he was telling me what an experience it was and how great it was. So
ባለቤቴ አርበኛ ነው፣ በዚህ መርሃ ግብር ተካፍለዋል። ግሩም ተመክሮ እንደነበረ በጣም እንደወደደው ሲያጫውተኝ ነበር። ስለዚህ እኔም እስኪ ባጃቢነት ልሄድና ልካፈል ብዬ ነው ፍላጎት ያደረብኝ ብለዋል ፔጊ ጎሪካን። እንደ አውሮፓውያን አቆጣጠር ከ2005 ዓመተ ምህረት ጀምሮ 160,000 አርበኞችን ያስጎበኘው የዚህ መርሃ ግብር ስፔስ ኮስት ኦነር ፍላይት ዲሬክተር ጄምስ ሃርት እንዴት እንደተጀመረ ሲያስረዱ
It started with a retired Air Force physician assistant.
የአየር ኃይል ረዳት ሐኪም የነበሩ ጡረተኛ ሰው ናቸው የጀመሩት። ሞርስ ይባላሉ። ኦሃዮ ዴይተን ከተማ ነበር የሚሰሩት። ታዲያ ሁለተኛው ዓለም ጦርነት እንዳበቃ ይመስለኛል ካርበኞቹ ጋር ሲያወሩ ብዙዎቹ አይ እኔ እንኳን እንደዚያ ድረስ መሄድ የምችልበት መንገድ አይኖረኝም ይሏቸዋል። ታዲያ ያኔ የአንድ የአካባቢው የበረራ ማህበር አባል ነበሩና ሌሎችን አባላት ስቲያርበኞቹን ወደ ዋሽንግተን ይዘናቸው እንሂድ ብለው ጠየቁ።
የመጀመሪያው በረራ የተደረገው በትንሽ የግል አውሮፕላን ነበር። 12 አርበኞችን አሳፍረው ዋሽንግተን ዘለቁ።
ዛሬ ይሄ መልካም መርሃ ግብር በፍጥነት አድጎ ከአንድ ትልቅ የዩናይትድ ስቴትስ አየር መንገድ ጋር በትብብር ይሰራል። በአውሮፕላን ጣቢያው የክብር ዘብ ለአርበኞቹ አቀባበል ያደርጋል።
My lord, my ladies, now arriving in the airport terminal.
ከኦርላንዶ ፍሎሪዳ ኦነር ፍላይት መጣ እንቀበል። የሁለተኛው ዓለም ጦርነት አርበኞች፣ የኮሪያና የቪየትናም ጦርነት አርበኞችን ተዋውቋቸው። እግዚአብሔር አርበኞቻችንን ይባርክ። እግዚአብሔር አሜሪካን ይባርክ።
ዋሽንግተን ሲደርሱ ብዙ ጉብኝት ነው የሚጠብቃቸው። የባህርና የምድር ጦር ባልደረቦች መታሰቢያ፣ በሁለተኛው ዓለም ጦርነት የተዋጉ መታሰቢያ፣ የቪየትናም አርበኞች፣ የኮሪያ አርበኞች መታሰቢያ ሐውልቶችን ይጎበኛሉ። ቻርልስ ስሚት የተሰማቸውን ሲገልጹ
It brings back a lot of memories. We didn't have any winter clothes. We were wearing
ብዙ ትዝታዎችን ወደ አእምሮ ያመጣል። የክረምት ልብስ አልነበረንም። ከጭንቅላት ጀምሮ ታች ድረስ የሚወርድ የዝናም ልብስ ፖቾ ነበር የምንለብሰው። ሁለቱ አንድ ላይ ሲያዝ ደግሞ ለሁለት ሰው የሚያስተኛ ድንኳን ይወጣዋል።
ባንድ ቀን ጉብኝታቸውን ያጠናቅቁናም አርበኞቹ ወደ የመጡበት ያንኑ ለት ይመለሳሉ። የቪየትናም ጦርነት አርበኛው ራስል ግራዲክ
Best day my life today as far as
በህይወቴ እንደዛሬው ያለ እለት አጋጥሞኝ አያውቅም። እንዴታ በጣም ደስ ብሎኛል እንጂ አገሬ ተመልሼ ይሁን ሁሉ መታሰቢያ ለማየት መብቃት በጣም በጣም ደስ ይላል።
ቻርልስ ስሚት ደግሞ ሳልሞት ማየት አለብኝ ብዬ ነው የከረምኩት ይሄው ለማየት በቃው ሲሉ ደስታቸውን ገልጸዋል። ይሄ የአርበኞች አስጎብኚ መርሃ ግብር ከሚያዝያ እስከ ህዳር የሚዘልቅ ነው። አሁንም በዚህ ጉብኝት ለመሳተፍ ከ20,000 በላይ አርበኞች ተራ እየተጠባበቁ ናቸው።
carrying veterans from World War II, Korea, and Vietnam. God bless our veterans. God bless America.
ለዝግጅቱ እናመሰግናለን። በነቀምቴ ሊገነባ በታቀደው ዘመናዊ የአውቶቡስ መናኸሪያ ምክንያት ያለ አግባብ ከስራ ቦታችን ተፈናቅለናል ሲሉ በአውቶቡስ መናኸሪያ ዙሪያ በማህበር ተደራጅተው የሚሰሩ ሰዎች ለቪኦኤ ተናገሩ። የከተማው ስራ እድል ፈጠራ ጽፈት ቤት ኃላፊ በበኩላቸው ወደ ኃላፊነቱ ከመጡ አንድ ሳምንት እንዳልሞላቸው ጠቅሰው ጉዳዩን በተመለከተ ጥልቅ ማብራሪያ ለመስጠት እንደሚቸገሩ ለቪኦኤ ተናግረዋል። ናኮር መልካ ከነቀምቴ ተጨማሪ ልኳል።
አቶ ፍቅሩ አየለ በማህበር ተደራጅተው የሚሰሩበት ምግብ ቤት ባለፈው ሳምንት በመንግስት ሰዎች እንደፈረሰባቸው ለቪኦኤ ተናግረዋል።
ባልጠበቅንበትና ባላሰብንበት ሰዓት ከጧቱ 11 ሰዓት ላይ የከተማ ፖሊስ ልዩ ግብረ ኃይል መንገዶቻችንን በመዝጋት ሰው መኪናም እንዳይገባ በማድረግ በዶዘር ቤታችንን ከነንብረታችንን አፍርሶ ነው ሄዱ ማለት ነው። አሁን እኛ የምንፈልገው ነገር የሆነ ሆኗል። በማንኛውም ዜጋ ላይ ይፈጸም የማይችል ኢፍትሃዊ በደል ስለተፈጸመብን የሚያዳምጠንም አካል እንዲሁም አገሪቷን እያስተዳደረው ያለው አካል ችግራችን የደረሰብንን በደል በማየት ነገ ሰርተን እንድንኖር ቦታ እንዲያመቻችልን ነው የምፈልገው ማለት ነው።
ከቦታው እንዲነሱ በተደጋጋሚ ማስጠንቀቂያ ሲሰጣቸው ዘመናዊ አውቶቡስ ተራው መገንባቱን ሳይቃወሙ ምትክ እንዲሰጣቸው ጉዳዩን ለሚመለከታቸው የመንግስት መስሪያ ቤቶች ሲያመለክቱ መቆየታቸውን አስታውሰዋል። ከኦሮሚያ ስራ እድል ፈጠራ ቢሮ ተሰጠን ያሉትንም ደብዳቤ እንዲያስረዳሉ
እቃቹን እንድታነሱ የሚል የማስፈራሪያ ደብዳቤዎች ደርሶን ነበር። ለዚህ ጆራችን ሳንሰጥ ያስተዳደራዊ መብትን መፈለግ የግድ ስለሆነ ቦታውን መልቀቅ ፍላጎታለን። አገራችን የልማት ጥማት አለባት። ዘመናዊ መናራ መገንባቱ ለኛ በገንዘባችንም በጉልበታችንም እንደግፋለን። ነገር ግን እኛም እስከዛሬ በዛ ቦታ ሰርተን ቤተሰቦቻችን ስናስተዳድር ቆይተናል። እዚህ ቦታ ከተነሳን ሰርተን የመኖር እድላችን በጣም የጠበበ ከመሆኑ የተነሳ ይሄን ለልማት ብለን በመነሳበት ሰዓት ለኛም የሚያስፈልግ ቦታ ይመቻችልን ቦታ ይሰጠን የሚል አስተዳደራዊ መፍትሄ እንድሰጠን በደብዳቤ በማ መልከቻ ስንጠይቅ ቆይተናል ማለት ነው። ከዚህ ተነስተን ወደ አዲስ አበባ ሄደን ከጥቃቅንና አነስተኛ አስተዳደሮች ጋር በመገናኘት ችግራችንን ስናስረዳ በደብዳቤ ጽፎ አንድ ያወጡበት ወጪ ካለ ተሰጥቷቸው፣ ሌላም ደግሞ ሳይበታተኑ ሰርቶ የሚኖሩበት ቦታ እንድመቻችላቸው የሚል ደብዳቤ ሰጠን። ለምክትል ከንቲባው በቀጥታ ከአዲስ አበባ እንደመጣን ደብዳቤውን ሰጠናቸው ማለት ነው።
በአውቶቡስ ተራው ዙሪያ ከ100 በላይ አባላት ያላቸው 36 ማህበራትና በእነሱ ስር የሚተዳደሩ ከ500 ሰዎች በላይ እንዳሉም ጨምረው ገልጸዋል። መስሪያ ቦታቸው ከፈረሰ ወዲህ ከነቤተሰባቸው ችግር ላይ ወደቃቸውንም ተናግረዋል። ወይዘሮ መስከረም አስፋው በሻይ ቡና ስራ ላይ ተደራጅታ ኑሯን እየመራች መቆየቷን ጠቅሳ የከተማ አስተዳደር ሰዎች ዛሬ ነገ ትነሳላችሁ እያሉን በሰቀቀን ስንኖር ቆየን ትላለች።
ግብር ደግሞ አለመጠን መጣብን። እሱን ግብር ደግሞ እንከፍላለን ብለን ስንመላለስ እኛ ስንድ ተቀባይነት የለንም። ስራም እንዳንሰራ ነገ ትነሳላችሁ ከነገ ወዲያ ትነሳላችሁ እየተባለ እኛ ልባችን አንጠልጥለን ነው የምንሰራ እንጂ እዛ ላይ በስነ ስርዓትም ስራ አልሰራም እዛ ቦታ ላይ ማለት ነው። ቤታችን ተቃጥሎ ደግሞ በእርዳታ ነው የሰራነው ቤቱን። እንደገና ያኛውን የከፈልነውን ሳናገኝ ደግሞ ተነሱ ተባለ።
አቶ አዲሱ የተባሉ በሸቀጣ ሸቀጥ ንግድ ላይ የተሰማሩ ግለሰብ በበኩላቸው በቦታው አቅመ ደካሞችና አካል ጉዳተኞችም ሰርተው የዕለት ጉርሳቸውን ለማሟላት ሲታትሩ መቆየታቸውን ገልጸዋል። አሁን ግን ያለ ደጋፊ ተበታተኑ ሲሉ ተናግረዋል። የከተማው ስራ ዕድል ፈጠራ ጽህፈት ቤት ኃላፊ አቶ መልካሙ ፈይሳ ወደ ጽህፈት ቤቱ ከመጡ አንድ ሳምንት እንኳን እንዳልሞላቸው ጠቅሰው ተከታዩን ብለዋል።
መናራ ጉዳይ በተመለከተ ቅሬታ ሊኖር ይችላል። አደረጃጀት በተመለከተ የቅሬታ ሁኔታ አሁን እኔ ስራውም ቅርብ ነው የጀመርኩት። ያኔ ቅሬታ አይቼ ለወደፊት ውሳኔውን አይቼ ምን ብዬ ሀሳቡን ለመስጠት ለወደፊት አዘጋጅቼ አቀርባለሁ።
የቀድሞውን የጽህፈት ቤቱን ኃላፊ አቶ ታሪኩን በስልክ አግኝቻቸው ነበር። በጽህፈት ቤቱ በነበሩበት ወቅት በማህበር ተደራጁ የተባሉ ግለሰቦች እሳቸው ዘንድ ቅሬታ አለማቅረባቸውን ለቪኦኤ ተናግረዋል። የከተማውን ከንቲባ አቶ ወጋለ ሹማን በአካልም ሆነ በእጅ ስልካቸው ለማግኘት ከባለፈው ሰኞ ጀምሮ ያደረግኩት ጥረት አልተሳካም። ከተሳካ ይዤ እመለሳለሁ። ለአሜሪካ ድምፅ ናኮር መልካ ከነቀምቴ።
ናኮር መልካ አመሰግናለሁ ለዘገባው። ወደ ተከታዩ ዘገባ እናልፋለን። ኢትዮጵያ ውስጥ ኤችአይቪ ኤድስን ለመከላከልና ለመቆጣጠር ጉዳይ ዩናይትድ ስቴትስ ባለፉት 15 ዓመታት ወደ 3 ቢሊዮን ዶላር የሚጠጋ ገንዘብ ማፍሰሷ ተገልጿል። ዝርዝሩ መለስካቸው አማካ ነው።
የዩናይትድ ስቴትስ ፕሬዚዳንት ኤድስን ለመቋቋም የወጠኑት አስቸኳይ እቅድ በእንግሊዝኛ አጠራሩ አጽሮት ፔፕፋር የተሰኘው መርሃ ግብር ላለፉት 15 ዓመታት በኢትዮጵያ ያፈሰሰው መዋለ ነዋይ ወደ 3 ቢሊዮን ዶላር እንደሚጠጋ ተነገረ። ገንዘቡ ወጪ የተደረገውም ሁሉን አቀፍ የኤችአይቪ ኤድስን መከላከልና ከቫይረሱ ጋር የሚኖሩትን ወገኖች ለመንከባከብና ለማከም እንደሆነም ታውቋል። በኢትዮጵያ የፔፕፋር ጽህፈት ቤት ምክትል አስተባባሪ ሊንሲ ሊትል ይህን ዓለም አቀፍ ይዘት ያለውን መርሃ ግብር በኢትዮጵያ አከናውኗል ያሉትን የመርሃ ግብሩን 15ኛ ዓመት ለማክበር ትናንት በተዘጋጀው በዓል ላይ ዘርዘር አድርገው አቅርበው ነበረ።
በፔፕፋር አማካይነት በተከታታይ 3 አስተዳደሮች ወቅት ከጠንካራ የተረጂ አገሮች ትብብር ጋር የዩናይትድ ስቴትስ መንግስት ከ80 ቢሊዮን ዶላር በላይ በዓለም አቀፉ ጸረ ኤችአይቪ ኤድስ ዘመቻ ላይ አፍሷል። ለኢትዮጵያ የተመደበው የ3 ቢሊዮን ዶላር እርዳታም ከዚህ ይጠቃለላል። ይህ አንድን በሽታ ለመመከት ባንድ አገር የተደረገ ብቸኛ ጥረት ነው። ባለፉት 15 ዓመታት በአሜሪካ አመራር ልግስና እንዲሁም ከኢትዮጵያ መንግስት ጋር ባለን ትብብር ምስጋና ይግባውና ከ460,000 በላይ ለሚሆኑ አዋቂ ወንዶች፣ ሴቶችና ህጻናት ኢትዮጵያውያን የኤችአይቪ ኤድስ ህክምና በመስጠት ረድተናል።
እንደ አውሮፓውያን ዘመን አቆጣጠር በ2016 በተደረገ የስነ ህዝብና ጤና ቅኝት መሰረት በከተሞች የኤችአይቪ ስርጭት ከ2001 እስከ 2014 በነበሩ ዓመታት ከ14 በመቶ ወደ 4.4 በመቶ ዝቅ ብሏል። በገጠሩ አካባቢ ደግሞ ከ2003 እስከ 2012 በነበሩት ዓመታት ከ4.1 በመቶ ወደ 1.8 በመቶ ወርዷል። ከ2001 እስከ 2018 ዓ.ም ከ15 እስከ 24 ዓመት እድሜ ባላቸው ወጣቶች መካከል ይታየ የነበረው የስርጭት መጠን ከ2.4 በመቶ ወደ 0.9 በመቶ ዝቅ እንዳለ የዳሰሳው ጥናት ውጤት ያመለክታል። በተለይ እንደ አውሮፓውያን ዘመን አቆጣጠር ከ2003 ዓመተ ምህረት ጀምሮ ማለትም ከ1995 ዓመት ወዲህ የፔፕፋር ወደ ኢትዮጵያ መግባት የኤችአይቪ ኤድስን ለመቋቋም ሲካሄድ የነበረውን የሀገር ውስጥ ርብርብ በእጅጉ እንደረዳ መረጃዎች ይጠቁማሉ። በዚህ ወቅት ፔፕፋር ወደ 48 ሚሊዮን ዶላር ለዚህ ትግል መድቦ እንደነበረም ዶክተር ተከስተ ከበደ ከበሽታዎች ቁጥጥር ማዕከል ያስታውሳሉ። ከዚህ ጋር በአጠቃላይ የጤና አገልግሎት ዘርፍ የፔፕፋርን አስተዋጽኦ አብራርተዋል።
በአጠቃላይ የኤችአይቪ ህክምና ሲመጣ አብሮ ደግሞ ጤናው መጎልበት አለበት። እንዲጎለብትም የጤናው ዘርፍ እንዲጎለብት ስርዓቱ መሻሻል አለበት። በዚህ መሻሻል ውስጥ ምንድን ነው የተሰሩት? በተለይ የመጀመሪያ የሰው ሀብት ነው። የሰው ሀብቱ ያለውን እውቀቱ አዲስ ነገር ነው። ጸረ ኤችአይቪ መድኃኒት ህክምና ሲባል አዲስ ነገር ነው። ስለዚህ ያንን አዲስ እውቀትና ክህሎት ለማስጨበጥ በህክምናውም በመከላከሉም መጀመሪያ ላይ ቀድሞ የገቡት ከቱም በሀገር ውስጥ የሰው ኃይሉም ስላልነበረ በአሜሪካ ውስጥ ያሉ የተለያዩ ድርጅቶች ነበሩ። እነዛ እውቀታቸውን ሰጥተው አሁን በአብዛኛው ስራው የሚከናወነው በአሉ በሀገር በቀል ድርጅቶችና በመንግስት ተቋማት እንዲሁም የጤና ቢሮዎችና በጤና ጥበቃ ውስጥ ነው። ይህንን ለማጎልበት ከፍተኛ ስራ አስተዋጽኦ ተደርጓል።
የዩናይትድ ስቴትስ ፕሬዚዳንት ኤድስን ለመቋቋም የወጠኑት አስቸኳይ እቅድ ፔፕፋር የተሰኘው ይህ መርሃ ግብር የሚያፈሰው መዋለ ንዋይ እንዴት ባለ ሁኔታ ስራ ላይ እየዋለ እንደሆነ ደግሞ ከበሽታ ቁጥጥር ማዕከል የመከላከል መርሃ ግብር ቅርንጫፍ ኃላፊ ዶክተር መስፍን ሽመልስ ይህን ብለው ነበረ።
ፔፕፋር እንደ ስትራቴጂ አብዛኛው ድጋፍ ለሀገር በቀልና ለመንግስት አካላት እንዲሆን ነው የሚፈለገው። ይሄ ለሰስተነብሊቲውም ጠቃሚ ስለሚሆን ማለት ነው። ሲንጀምር አብዛኛው ወደ ዓለም አቀፍ ድርጅቶች ነበር የሚሄደው። አሁን ግን ያ እየተቀየረ ነው ያለው። አብዛኛው ሀብት ወደ አገር በቀልና ወደ መንግስት እንዲሄድ የሚል ነው። ይሄ ዓለም አቀፋዊ ስትራቴጂ ነው። እንደውም ኢትዮጵያ ከሌሎች ሀገሮች ይልቅ እየመራች ነው ያለችው ይሄንን በጣም በመተግበር።
የፔፕፋር መርሃ ግብር የሀገሪቱን የጤና አጠባበቅ ስርዓት አቅም ማሳደጉንም ዶክተር መስፍን ሽመልስ አጽንኦት ሰጥተው አስረድተዋል። ኤችአይቪ ኤድስን ለመከላከልና ለማከም የተዘረጉ ታታይ መዋቅሮችና የአሰራር ስልቶች እንዲሁም የሰለጠነ የሰው ኃይል ተመሳሳይና ሌሎች ወረርሽኞችን ለመመከት አመቺ ሁኔታ ፈጥረዋል ይላሉ።
ፕላትፎርም ነው የሚገነባው። ሲስተም ሲገነባ ያንን ሲስተም ለሌላ ነገር መጠቀም እንችላለን ማለት ነው። ለምሳሌ በክልል ብቻ ልንላቸው አንችልም። በአንድ ክልል ብዙ ሊኖሩ ይችላሉ። ላብራቶሪዎች አሉ ለምሳሌ የተገነቡ ስቴት ኦፍ ዲ አርት ናቸው። ከግንባታውም ቁሳቁሱም ምኑም ማለት ነው የሰዎቹን ስልጠና ጭምር። አሁን እነዛ ላብራቶሪዎች ለኤችአይቪ ተብሎ ነው የተገነባው። ግን ያንን ፕላትፎርም ለሌላ መጠቀም እንችላለን። ለምሳሌ ለምን እየተጠቀምን ነው? እኛ ለቲቪ እየተጠቀምን ነው። ከዛም ባሻገር ደግሞ ሌሎች ወረርሽኞች፣ ህብረተሰብ ጤና ሊከሰቱ የሚችሉ ብዙ ነገሮች አሉ። በሚከሰቱ ሰዓት ሞቢላይዝ የሚደረገው ይሄው እዚሁ ሲስተም ውስጥ ያለ የጤና ባለሙያ ነው። እነዚህኑ ያሉ ኢንፍራስትራክቸሮች ነው የምንጠቀመው።
ኤችአይቪ ኤድስ በብዙ ማህበረሰቦች ካደረሰው ጉዳት መካከል ከባዱ ወላጅ ማሳጣቱ ነው። የዚህ ውጤት አሳዛኝና ውስብስብ ነው። የፔፕፋር መርሃ ግብር በኢትዮጵያ ካበረከተው መልካም አስተዋጽኦዎች አንዱ እንደዚህ ያለ ችግር ያጋጠማቸው ሕፃናት መታደጉ ነው። አቶ ስለሺ ካሳ ከዩኤስ ዓለም አቀፍ የልማት ተራድኦ ዩኤስኤአይዲ ይህን ብለው ነበረ።
በኢትዮጵያ ውስጥ ብዙ ወላጅ አልባ ሕፃናቶች አሉ። እስካሁን ድረስ ባለፉት 15 ዓመታት በፔፕፋር እርዳታ ከሁለት ሚሊዮን በላይ የሆኑ ህጻናት በቀጥታ የዚህ ፕሮግራም ተጠቃሚ ነበሩ። በዚህ ፕሮግራም ውስጥ እኛ ወላጅ አልባ ህጻናት የምንላቸው እና ወደ ፕሮግራሙ ይገቡ የነበሩት አንደኛ ወላጆቻቸውን አንዱም ወይም ሁለቱም ወላጅ ያጣ ወይም ደግሞ ጎዳና ተዳዳሪ የሆኑ ህጻናት ወይም ደግሞ ወላጆቻቸው ከአቅም በላይ በሆነ ህመም ምክንያት ከአልጋ ላይ የተኙ ወይም ሰርተው ልጆቻቸውን ማሳደግ የማይችሉ የመሳሰሉትን ወደ ፕሮግራሙ እናስገባለን። ስለዚህ እነዚህ 2 ሚሊዮን ህጻናት በ15 ዓመት ውስጥ ተጠቃሚ ሆነዋል ማለት ነው።
ፔፕፋር በኢትዮጵያ ያሳለፋቸውን የ15 ዓመታት የአገልግሎት ዘመን ባከበረበት ዕለት በተሰራጩ አንዳንድ የጽሑፍ መረጃዎች መሰረት የኤድስ ህክምና እያገኙ ያሉ ኢትዮጵያውያን ቁጥር እስካለፈው መስከረም ወር 460,564 መሆኑን ይናገራል። መለስካቸው አማ ለአሜሪካ ድምጽ ሬዲዮ ከአዲስ አበባ።
አመሰግናለሁ መለስካቸው ለዘገባው። ተከታዩ ዝግጅት ሴቶችና ቤተሰብ ነው።
መሰረቱ ዩናይትድ ስቴትስ የሆነ የግብረሰናይ ድርጅት በጦርነት የተመሰቃቀለችው ሀገር የመን ሴቶችንና ልጃገረዶችን ለማስተማር የጀመረው መርሃ ግብር የዛሬ ሴቶችና ቤተሰብ ፕሮግራም ትኩረት ይሆናል። የቪኦኤ ዘጋቢ ኔሃ ዋደካር ማዕከሉ የሚገኝበት የየመን የገጠር መንደር ራዝ አምራርን ጎብኝታ ያጠናቀረችው ዘገባ ቆንጅታዬ ታቀርባለች።
አራት ዓመት የደፈነው የየመኑ ጦርነት ከሁሉ በላይ የጎዳው ሴቶችንና ሕፃናትን ነው። ባሎቻቸው የሞቱባቸው ብዙ ሴቶች ቤተሰብ የማስተዳደር ኃላፊነት ያውም የሚጠቅመው ስልጠናና ትምህርት በሌለበት በድንገት እነሱ ላይ ወድቋል። የየመን በረሃ ውስጥ በሚገኝ አንድ መንደር ታዲያ መሰረቱ ዩናይትድ ስቴትስ የሆነ ኢንተርናሽናል ሬስኪው ኮሚቴ የተባለ የእርዳታ ድርጅት ለአደጋ የተጋለጡ ሴቶችና ልጃገረዶችን የተለያየ ስልጠና የሚሰጥና ራሳቸውን ለማስቻል የሚረዳ ማዕከል ከፍቷል። ኢንተካብ አሊ አብደልዋሲ የአምስት ሴቶች ልጆች እናት ናቸው። ታይስ ከተማ ከሚገኘው መንደራቸው ውጊያውን ሸሽተው ልጆቻቸውን አስከትለው ወደ ራዝ አምራን ወደሚገኘው ማዕከል ፈትለክ ብለዋል። ብዙዎቹ ወንዶች የዕለት ጉርስ የሚያገኙበት ስራ የግልም ይሁን የቅጥር አጥተዋልና ሴቶቹና ልጃገረዶቹ የማያውቁት ወይም ያለመዱት ኃላፊነት ውስጥ ገብተዋል። የኢንተካም አብደልዋሲ ባለቤትም በህይወት አሉ። ምንም አልደረሰባቸውም። ነገር ግን ጤናቸው የተጎዳ ስለሆነ ስራ መስራት ስለማይችሉ እቤት ውለዋል። እኔና ልጆቼ ከድህነት አረንቋ መውጣት ቤተሰብን መርዳት እንድንችል አዳዲስ ትምህርቶችን እየሰጡን ነው ብለዋል አብደልዋሲ። ባለቤታቸው ህመምተኛ ናቸውና ሴቶችና ልጃገረዶች ለመኖር ለቤተሰብም የቤት ቁርስ ለማግኘት አንዳንድ ነገሮችን መማር ይኖርብናል ሲሉም አክለዋል። እሳቸውና ልጆቻቸው ቢሮው ኒውዮርክ የሆነው IRC ኢንተርናሽናል ሬስኪው ኮሚቴ የየመን ሴቶችን አቅም ለመገንባት በከፈተው አልብሬካ በተባለው ማዕከል ትምርታቸውን ይከታተላሉ። ፌሩዝ ያሲን በማዕከሉ ሰራተኛ ናቸው። ቁጥራቸው ወደ 50 የሚደርስ ሴቶችና ልጃገረዶችን በየቀኑ እናስተምራለን ወይም ደግሞ እንዲሁ መተው የሚውሉም አሉ ብለዋል። ለመኖሪያቸው ቅርብና ለደህንነታቸው የማያሰጋ በመሆኑ ነው።
ومن فوائد المركز كمان ان احنا قمنا بهذه المنطقه لانه هذه المنطقه
بزي براز امران قبلي سو بتام باهلات باقي نو سيت ازوترا كبيتاتو طام ወንዶች ጋር እንዳይገናኙ ሌላ ቦታ ትምርት ለመማር ቢወጡ በህዝብ መመላለሻ መጓጓዝ ሊመጣ ነው። ብዙዎች ባሎች ይህንን አይፈቅዱላቸውም ብለዋል ያሲን። እንደ ኢንተካብ አብዱል ዋሲ ላሉ ሴቶች ይሄ ከወጋ አጥባቂ አኗኗር ተላቀው የሥራ ዓለምን የሚቀላቀሉበት የመጀመሪያ እድላቸው እንደሆነም አብደልዋሲ ይናገራሉ።
ያንቺ ልብዳያ አንዚያ ያኒ መንሲያት ማፊሽ ለማጋተ
ከጦርነቱ በፊት የመን ውስጥ ሴቶች የተረሱ ነበሩ። ምንም ቦታ አልነበራቸውም። ታዲያ በዚህ ጦርነት ምክንያት ወደ ገጠሩ እንዲህ አይነቶቹ ድርጅቶች መግባት ከጀመሩ በኋላ ሴቶችና ልጃገረዶች የሚማሩበት ራሳቸውን የሚያሻሽሉበት መንገድ እየተፈጠረ ነው ብለዋል። የማዕከሉ ሰራተኛ ፌይሮዝ እንዳመለከቱት ማዕከሉ ጾታዊ የሆኑ ችግሮችን አስመልክቶም ስልጠናዎችን ይሰጣል። ሴቶች ላይ ከጦርነቱ ወዲህ ጾታዊ ወከባና ጥቃት ጨምሯል ብለዋል ያሲን።
فلاحظنا ان المرأة من كثر الضغوطات الحياة الرجال يتعنف على الله يعني يسب غضبه للمرأة
የቤት ውስጥ ጥቃት ተባብሷል ነው ያሉት ያሲን። ወንዶቹ በጦርነቱ የተነሳ ጭንቀትና ብስጭት ስለሚበዛባቸው ጭምር ነው ወንዱ
ንዴቱን በጠቅላላ የሚወጣው ሚስቱ ላይ ነው። አባወራው ከቤት ወጥቶ ብዙ ጊዜ ከቆየ የቤተሰብ ማስተዳደር ኃላፊነቱ እሷ ላይ ነው የሚወድቀው። ከጦርነቱ በተያያዘም የአእምሮ ህመም ጭንቀት ይበረታባቸዋል ብለዋል። እንደዚያ ሲሆን አንድ ቀን ይህን ችግር ሁሉ የማትቋቋምበት ደረጃ ላይ ትደርስና ውልቅ ብላ ወደኛ ማዕከል ትመጣለች ሲሉ ነው የተሰሙት ፌሩዝ ያሲን። ይሄ በዩናይትድ ስቴትስ የበጎ አድራጎት ድርጅት IRC ድጋፍ የተቋቋመው ማዕከል ካሁኑ በማህበረሰብ ውስጥ ጾታዎችን የሚመለከቱ ጉዳዮች ላይ ለውጥ ለማምጣት ችሏል። ኢንቴካብ አብዱል ዋሲ ይህንኑ ይመሰክራሉ። ባለቤታቸው አንድ ቀን የራሴን የልብስ ስፌት መደብር ከፍቼ ከልጆቼ ጋር አብረን እንድንሰራ ይደግፈናል ያበረታታናል ብለዋል።
ክቡራትና ክቡራን አድማጮች ዝግጅታችን ለምሽቱ ተጠናቀቀ። በመላ ባልደረቦቻችን ስም የምንሰናበታችሁ ስናስተናግዳችሁ የቆየነው አዳነች ፍሳዬና ሰለሞን አባተ ነን። የትግርኛ ዝግጅት ይቀጥላል። አብራችሁን ስለቆያችሁ እናመሰግናለን። ጤና ይስጥልኝ።